ሰላም እንስተልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። የሐሙስ ምሽት መስከረም 26/2015 የጋዜጣ መሰናዶ ካንሳት ጀምሮ መደመጡን መስተያየቱን ይቀጥላል። ከኛ ጋር ታምሹ ዘንድ በአክብሮት እንጋብዛለን። የምሽቱ ያዝናቸው መሰናዶች ላስተዋውቃችሁ። የ2014 የ12ኛ ክፍል መልቀቂያ ብሔራዊ ፈተና የፊታችን ሰኞ መስከረም 30/2015 እንደሚካሄድ የትምህርት ሚኒስቴር አስታውቋል። በዚህ ዙሪያ የተማሪዎችን አስተያየቶች አካተን ዘገባ አጠናቅረናል። በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ የሆነች ወጣት እንግዳም ይዘናል። ይህንና ሌሎች መሰናዶችን በምሽቱ የምናስደምጣችሁ ይሆናል። የደንገረመው መሰናዶውን እየመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ሰላሙን በማህበራዊ ሚዲያው ላይ በቴሌግራምና በተለይም ደግሞ በቲክቶክ ላይ ተጽዕኖ እየፈጠሩ እንዲሁም ደግሞ የራሳቸውን ፈጠራና ክህሎት ለመልካም ነገር እየተጠቀሙ ካሉ ወጣቶች መሃከል አንዷ ናት። ሉና በተለይም ደግሞ ፈገግ ከመሰኙና ከቀልድ በዘለሉ ባይምሮ ጤናና በአካል ጉዳተኝነት እንዲሁም ደግሞ ከመልክት ቋንቋ ጋር በተያያዘ ግንዛቤን ለማስጨበጥ በመሰራቸው ስራዎች ትታወቃለች። በቅርቡም ደግሞ ቢሃይንድ ዘ ሰርፌስ የተሰኘው ፊልሟ የሁለተኛ ደረጃ ተሸላሚ ይሆናል። በስማርት ፊልም ፌስቲቫል ላይ ቀርቦ ከሉና ጋር ያደረኩት ቆይታ ቀጥሎ ይቀርባል።
ሉና ሰለሞን ባላለው አርክቴክት ዲጂታል ማርኬተር እና ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ።
እሺ ሉና በጣም አመሰግናለሁ። የስነ ህንጻ ባለሙያ ነሽ፣ የማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነሽ፣ አሁን በቅርብ ጊዜ ደግሞ በፊልም ስራም እንደዚሁ በስልክ በሚሰሩ ፊልሞች ውድድር አሸንፈሻል እና ወደዛ ከማለፋችን በፊት ማህበራዊ ሚዲያ ላይ የሆነ ነገር አቅርቦ ለህዝብ ተወዳጅ ማድረግ የሚቻለው እንዴት ነው? እንዴት ጀመርሽ?
ቆይቷል ከጀመርኩት እንደዚህ አይነት ቪዲዮዎች መስራት። የጀመርኩትም ለቅርብ ጓደኞች የነበረ የምሰራው ቪዲዮዎች እነዚህ አንዳንድ ይጠቅማቸዋል ብዬ ማስባቸውን ነገሮች ሰራ ነበረ። ከዛ አንድ ጓደኛ ይመት ይለኛል ሼር ብታደርጊ ለሌላም ሰው ይጠቅማል። በጣም ፑሽ ያደረገኝ ነበረ ሰው ቴሌግራም የሚባል ቻናል አለ እና እሱ ላይ ቻናል ክሬት አደረግኩኝ እና እሱ ላይ መልቀቅ ጀመርኩኝ። እንደዚህ ብዙ ጊዜ አስቂኝ የሆኑ ሰው ተረድቶት ራሳቸው ላይ የሚደርስባቸው ነገሮች ምናምን የሆኑ ቪዲዮዎችን መልቀቅ ጀመርኩኝ ማለት ነው። እና የሰው አቀባበል በጣም ደስ ይል ነበረ። በዛ ሰዓት አልተለመደ እንደዚያ አይነት ቪዲዮዎች እና ሰው የሚሰጠኝ ሀሳቦች ደስ ይል ነበረ። ስለዚህ በሱ ተበረታታሁበት እና ያኔ ነው ጀመርኩኝ። ከዛ ቀስ ያልኩኝ ነው ከዛ ያሳደግኩት ማለት ነው ወደ ተለያዩ ሶሻል ሚዲያዎች።
አሁን ምን ማህበራዊ ሚዲያዎች ላይ ነው ያለሽው? ምን አይነት ሀሳቦችስ ነው ቪዲዮ የምትሰሪው?
ተጠቃሚዎች ሚዲያዎች ቴሌግራም፣ ኢንስታግራም፣ አሁን ደግሞ ትልቁ የሚታወቀው ቲክቶክ ነው። ብዙ የምሰራቸውን እዛ ላይ ነው የምለቀው። የምሰራው ሀሳቦች ብዙ ሶሻል ሚዲያ ላይ የሚሰራ ሰው የሚያተኩረው ይሄ አስቂ መሆኑን ምናምን ላይ ነው ስጀምር። በእርግጥ እንደዛ ነው የጀመርኩት ግን ለሰው ደግሞ ምን ማስተላለፍ እችላለሁ? ድምፄም እየተሰማ ሲመጣ ጥሩ ሜሴጅም ጥሩ መልእክት ማስተላለፍ እንዳለብኝ ተሰማኝ እና አንዳንድ ቮለንተር ማድረጋቸው ግሩፖች ነበሩ ማያቸው ኮዞችን መስራት ፈለኩኝ እና አንዱ መንታል ሀልት እና ፎከስ ኦን አቢሊቲ የሚባል ትንሽ ኮሚኒቲዎች ሆነው የአካል ጉዳተኝነት ላይ መስራት ፈለኩኝ። መማር የምፈልገው ቋንቋ የምልክት ቋንቋ ነበረ። እሱን ትምህርት ወሰድኩኝ እና እሱን ኮሚኒቲን ለማስፋት የዚህን መስማት የተሳነው ቋንቋ የሚያቅተው ትንሽ ስለሆነ እሱን ለማላስተምርም ብዬ የሚያስተምሩ ቪዲዮዎች መቀቅ ጀመርኩኝ። ያው የአእምሮ ጤና ላይ ደግሞ ብዙ ጊዜ ማህበረሰብ ውስጥ የማይወሩ ሀሳቦች በቃ ሰው በደንብ አፋውጥቶ የማይወያያቸው ብዬ ማስባቸው ርዕሶችን የራሴ ሀሽታግ ፈጠርኩኝ እና በሱ እነሱን ሀሳቦች ሰው ጋር እነጋገራለሁ እና ብዙ ሰው ራሳቸው ላይ የሚከሰትባቸው ነገሮች ስለሆኑ አቀባበላቸው ያበረታታል እና የሌላ ሀሳብን መስማት ብቻሽን እንዳልሆንሽ አይነት ስሜት ይሰጣል ብዙ ሰው እና እሱም ያበረታታኛል። ግን ያው ሶሻል ሚዲያ ላይ ቪው ለማግኘት ምናምን ከሆነ አላማሽ መስራት ያለብሽ ይሄ በቃ ትሬንዲንግ የሆኑ ድምጾች መጠቀም፣ ሌላ ሰዎች የሚሰሯቸውን ነገር ዱየት እያደረግሽ ወይም አንድ ላይ መስራት ከሌላ ሰዎች ጋር ነው እና so ብዙ ጊዜ እንደዚህ አይነት ቪዲዮዎችንም አጠቃላለሁ እኔ ኮንቴንቶች ጋር so push ያደርጋለሁ ሌላውንም ኮንቴንት ማለት ነው። አንዳንድ ሰራቻ እነዚህ ናቸው።
አሁን እንግዲህ ማህበራዊ ሚዲያው በጣም ተጽዕኖ ለመፍጠር የሚመች መድረክ ሆኗል። አንቺም የቻልሽውን ያህል እየሰራሽ ነው። ምን ያህል ተከታዮች አሉሽ? ብዙ ጊዜስ ደግሞ በማህበራዊ ሚዲያ ላይ እንደዚህ ጠንካራ ያሉ ሐሳቦችን ስታነሺ ያሉት ምላሾች ምን ይመስላሉ?
ተከታዮች በዚህ አመት ነው በጣም የጨመረው። ከኮቪድ ከተከሰተ በኋላ ሰውም ወደ ሶሻል ሚዲያ በጣም ሄዷል እና በስቷል ሰው ቲክቶክ ላይ በተለይ ያለ ተጠቃሚ ኢትዮጵያ ውስጥ በጣም በስቷል። ሰው ያለፈው ሁለት አመት ፎሎወርችን በማሳደግ ችያለሁ። 100,000 አካባቢ ደርሷል አሁን ፎሎወሬ። ቪውን በጣም ከፍ ያለ ነው ፎሎወር እየጨመረ ሲመጣ ማለት ነው። አቀባበሉ ይህስ ነው የምታነሺው ሀሳብ ብዙ ጊዜ በጣም ይሄ የሚያከራክር ሀሳብ ከሆነ 50-50 ነው የሚቀበልሽን ሰው ይኖራል። አዎ ልክ ነው ብሎ የሚስማማ ሰው አለ። ከዛም በዛ መጠን ደግሞ በጣም የሚተከራክሮሽም እንዴት እንደዚህ ያለሽ ምናምን ብሎ አንቺ ስለ ራስሽ ያለሽን አመለካከትም እንድትቀይር የሚያደርግሽ ብዙ ሰው አለ። ብዙ ጊዜ ጥሩን ነገር እንረሳለን። መጥፎ ነገር መጥፎ ኮሜንቶች ወይ መጥፎ ሰዎችን ስናገኝ ስለዚህ ግን በዛው መጠንም ጥሩዎችንም ለመስማት ሞክራለሁ። እነሱ ሊያበረታቱኝ እና ጥሩ ቪዲዮዎችን ሰራ ወይም ጥሩ ሀሳቦችን እንዳነሳ ይህ ከባድ ነው ግን
እንግዲህ አሁን እንደ ተጽዕኖ ፈጣሪ አንድ በጣም ብዙ ተከታዮች በኖሩ ቁጥር የራሱን የስራ እድልም ከፍቷል የሚባለው ነገር አለና ይሄ ባንቺ ህይወት ላይ ምን ያህል እውነት ነው?
አዎ አንድ ትልቅ ጥቅሙ የሶሻል ሚዲያ ያው በሰው አይን ውስጥ ይገባል ስራሽ። ስለዚህ ብራንዶች እንደዚህ የተለያዩ እቃዎች ያላቸው ሰዎች ወይም ካምፓኒ ያላቸው ሰዎች ይፈልጋሉ ባንቺ እነሱን ፕሮዳክቶች ማስተዋወቅ እና ብዙ ጊዜ ይመጣሉ እና እንደዚህ እንደዚህ ያለኝ ሶ ፕሮሞት አድርጊልኝ ያለሽ ወይ ብለው ይጠይቁናል። ሶ መርጠሽ አንቺ ይሄ ብራንድ እኔን ፕሬዘንት ያደርጋል ወይ ከዚህ ብራንድ ጋር ይሄዳለሁ ይቫሉ ወይ የምሰራው ነገር ብለን አመዛዝኝ ይሄዳል ከኔ ጋር የሚለውን ነገር እንትላለ እንጂ አዎ በጣም ብዙ ብራንዶች ይመጣሉ። እኔ ዩዥሊ አንዱ ኮንቴንት የምሰራው ትናንሽ ጀማሪ የሆኑ ቢዝነሶችን ማበረታታት ላይ ይሰራሉ። ብዙ ጊዜ አፕሮች አድርገውን ወይም ለማድረግም ይፈራሉ ብዙ በጀት ቁና ብለው ስለሚያስቡ እና አንድ ኮንቴንት ታይፕ ያኔ ትናንሽ ቢዝነሶችን የሆነ ፕሮዳክታቸውን የሚልኩ ከሆነ ወይም ኮንተንት ካላቸው ወስድና ቢዝነሳቸውን አስታውቃለሁ። ሶሻል ሚዲያ ላይ ይለቁታል ወይም ደግሞ ራስሽ እኔ ምመክረው ለብዙ ብራንዶች እኔ ሶሻል ሚዲያ ላይ ቪዲዮ ሰርቼ የራሴን ካራክተር ጨምሬ የራሴን ሰው የሚወድልኝ አይነት ቪዲዮ ሰርቼ ራሴ ላይ ለቅላቸዋለሁ። ቢከዝ ተጽዕኖ ፈጣሪ ከተኝነት አለሽ ተብሎ ስለሚከሰል ሰውም ተቀባይነቱ ከፍ ያለ ስለሚሆን ብዙ ጊዜ በእኛ ሶሻል ሚዲያ ላይ ነው መልቀቅ የምንመክረው እንጂ አዎ ፓኬጅ አለው ይወስነዋል።
በወር እስከ ምን ያህል ይገኛል?
ያው በፎሎወርሽ ይወስነዋል። ብዙ ጊዜ ብራንዶች የሚፈልጉት ከመቶ ሺህ በላይ ምናምን ፎሎወር ያለንን ሰዎች ነው። አንድ ቪዲዮ አቨሬጅ 20 ብር ይከፈላል። ሌላ ብር ማግኛ መንገድ ቲክቶክ ላይ ከ10,000 በላይ ፎሎወር እና ከ100,000 በላይ ቪውስ በ30 ቀን ውስጥ በተከታታይ ካገኘሽ ክሪኤተርስ ፋንድ የሚባል ነገር አለ። እሱ ላይ አፕላይ ታደርጊና ያንታል ስንት ቪዲዮሽን ስንት ቪው አገኘ ምናምን ቢለውን ከዛ ለክሪኤተርስ ፋንድ ይከፈታል አካውንትሽ። ሶ ከዛ በኋላ ፖስት ስታደርጊ ከሪቪው የሆነ ያህል ሳንቲም ምናምን እያለ አካውንት ሻይ ይጠረቀማል። ሌላው ኢትዮጵያን ኢንፍሉዌንሰሮች በጣም ይጠቀሙ ያሉ ላይቭ መግባት። ላይቭ ስትገቢ ላይቭ ስትገቡ ሰዎች ላይኮች ይሰጥሻል። ላይክ በሰጡሽ ቁጥር ላይኮች ተጠራቅመው ወደ ፖይንት ሳንቲም ይቀየሩና ይጠረቀማል። ይህኛውም ኦፕሽን ጥሩ ነው።
አሁን በቅርቡ ደግሞ የስማርት ፊልም ፌስቲቫል ላይ ተሳትፈሽ በሞባይል ከም ፊልም የሰራሹ ፊልም ተወዳድረሽ ነበረ። እዛ ላይ ማሸነፍሽ ተሰምቷል እና ስንተኛ ወጣሽ? ምን አይነት ስራ ነበር ያቀረብ?
አዎ ስማርት ፊልም የስልክ ውድድር ላይ ተወዳድሬ ነበረ። ያን ጊዜ ነው ስወዳደር ሁለተኛ ሰከንድ ራነር አፕ ነው የወጣሁት። የሰራሁትን ቪዲዮ ዶክመንተሪ ድራማ ነገር ነው የሰራሁት። የአይምሮ ጤና ላይ ነው የሰራሁት። እሱም ድራማ ነው ወይም የአይምሮ ቀውስ። እሱ ላይ አንዳንድ ሶሻል ሚዲያን ተጠቅሜ አንዳንድ ሰዎችን ቃለ መጠይቅ አድርጌ ነበረ። እንደነ ከማህበረሰቡ ከቤተሰብ ስናድግ የወረስናቸው የጎዱን ለምናስቸው የአይምሮ ቀውሶች ሰው ሰው ሆኖ ብናቸው ምን ይመስላል የሚለውን ሀሳብ ወደ አጭርፊኝ ቀይሬ የስድስት ደቂቃ ያህል የሆነ አጭርፊኝ ነበር የተዳደርኩት። አሪፍ ነበር።
እንኳን ደስ አለሽ። እንግዲህ ከዚህ በኋላ ምንድን ነው ስም ሉና የምታስበው?
በዚሁ በፊልም አጭርፊኝ ሾርት ፊልም መስራት መቀጠል እፈልጋለሁኝ። ያው ሶሻል ሚዲያ ላይ መስራት የሚቻል ነገር ነው። ይሄ ትልቅ ፕሮዳክሽን የሚጠይቅ ነገር አይደለም። ብቻ የምሰራ ብዬ እስከዛሬም ስሰራው የነበረው ነገር ስለሆነ ቀላል ነው እና አሁን ኮሆርት ክላስ ነበረን ከውድድሩ በፊት 8 ሳምንት። ከውጭ የታወቁ ሆሊውድ አክተሮች፣ ፕሮዲሰሮች መተው እና ኦንላይን ክላሶች ሰጥተውን ነበረ። ከኮርት ክላሱ የተማርኳቸውን ትምህርቶች ውስጥ መቀጠል ፈልጋለሁ። አጫጭር ፊልሞች መስራት ወይም ተጽዕኖ መፍጠር እና የአዲስ ነገሮች ከኔ ይወጣሉ ብዬ አስባለሁ በሚመጡት ወራት።
እሺ ሉና፣ በጣም ነው የማመሰግነው ስለነበረን ቆይታ። ያው ያሰብሽው በሙሉ እንዲሳካልሽ ምኞቴ ነው።
እሺ፣ ጤና መሰግናለሁ በጣም።
የ2014 ዓ.ም የ12ኛ ክፍል የመልቀቂያ ፈተና የፊታችን ሰኞ መስከረም 30 2015 ዓ.ም በዩኒቨርሲቲዎች ግቢ ውስጥ እንደሚካሄድ የትምህርት ሚኒስቴር አስታውቋል። ዘንድሮ ፈተና የሚወስዱት ተማሪዎች ብዛትም 976,000 ሲሆን በሀገሪቱ ውስጥ ባለው አለመረጋጋት ምክንያት ከትግራይ ውጪ ካሉት ክልሎች 56,000 የሚሆኑ ተማሪዎች ለፈተና አይቀመጡም። ገብረ ሚካኤል ገብረ መድህን ተከታዩን አቀርቧል።
እስከዛሬ ድረስ በትምህርት ቤቶች ሲሰጥ የቆየው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ዘንድሮ ለመጀመሪያ ጊዜ በዩኒቨርሲቲዎች እንዲሰጥ የተወሰነው በሁለት ምክንያቶች መሆኑን ለጋዜጠኞች የተነበበው መግለጫ አመልክቷል።
አንደኛ፣ የፈተና አሰጣጥ ሂደቱ ከስርቆትና ከኩረጃ ነጻ ሆኖ ተማሪዎች ውጤት የሚገኘው በማጥናትና በመስራት ብቻ መሆኑን አምነው እንዲዘጋጁና ሁለተኛ ደግሞ ከሐሰተኛ የፈተና መልስ አሰራጮች ተጠብቀው እንዲፈተኑ በማድረግ የፈተና ስርዓቱ ተአማኒነት እንዲያድግ ለማድረግ ነው።
እስካሁን በተሰሩት የቅድመ ዝግጅት ስራዎች የተፈታኞችና የፈተና አስተዳደር አስፈጻሚዎች ምልመላ፣ መረጣ፣ ምደባና ስምሪት እንደተከናወነ የተገለጸ ሲሆን ፈተናው ከፊታችን መስከረም 30 ጀምሮ በሁለት ዙር እንደሚሰጥ በመግለጫው ተጠቅሷል።
የ2014 ዓ.ም ተመረጥ ተፈታኞች ቁጥር ከዩኒቨርሲቲዎች የማስተናገድ አቅም በላይ በመሆኑ ፈተናው በሁለት ዙር ይሰጣል። አንደኛ ዙር የማህበራዊ ወይም ሶሻል ሳይንስ ተማሪዎች የሚፈተኑ ሲሆን ከመስከረም 30 እስከ ጥቅምት 2 ቀን 2015 ዓ.ም ተመረጥ ድረስ ፈተናውን ይወስዳሉ። በሁለተኛ ዙር የተፈጥሮ ወይም ናቹራል ሳይንስ ተማሪዎች የሚፈተኑ ሲሆን ከጥቅምት 8 እስከ 11 ድረስ ፈተናውን ይወስዳሉ። ፈተና የወሰዱ ተማሪዎች ጥቅምት 12 እና 13 ወደ የመጡበት አካባቢ ይመለሳሉ።
የ2014 ዓ.ም ተመረጥ ብሔራዊ የመልቀቂያ ፈተናን የሚወስዱት 976,000 ተማሪዎች መሆናቸውን በመግለጫው ላይ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። በአሁኑ ጊዜ በሀገሪቱ ውስጥ ባለው አለመረጋጋት ምክንያት ከትግራይ ውጪ ባሉ ክልሎች የሚገኙ 56,000 ተማሪዎች ለፈተና እንደማይቀመጡ ሚኒስትሩ ገልጿል።
በአጠቃላይ መውሰድ ከነበረባቸው ምን ያህል አልወሰዱም ኦር አይወስዱም በዚህ ዓመት የተባለው ኢሴንሻሊ ጥያቄው ትግራይ ያሉ ተማሪዎች በጦርነት ላይ ያሉና ምን ያህል ተማሪ እንኳን እንደሆነ የማይታወቅ ሁኔታ ያለንበት ካልሆነ በቀር ሌላ ቀሪው ኢትዮጵያ ውስጥ ያሉት ተማሪዎች በሙሉ ይፈተናሉ። አንደኛው ሁለተኛው ዙር ይፈተናሉ። 56,000 አካባቢ ተማሪዎች ተለይተዋል። ይሄን ፈተና ስናዘጋጅ ሁለተኛም ፈተና የተዘጋጃል። በልዩ ሁኔታ ፈተና የሚወስዱ ውጭ ሀገር የሚገኙ የኮሚኒቲ ትምህርት ቤቶች በእስር ላይ የሚገኙ ፈተና የሚወስዱ ተማሪዎች እነኚህን ሁለተኛ እነኚህን ተማሪዎችና ድንገትም እንዲህ በጸጥታ በሚነሳ ምክንያት መውሰድ የማይችሉ ተማሪዎች ካሉ በሚል ሁለተኛ ፈተና የተዘጋጃል። ያ ፈተና ከአንድ ወር ባልበለጠ ጊዜ ውስጥ ተመልሶ ይሰጣል። ያንን ሁለተኛውን ፈተና ይወስዳሉ። እነኚህ በጸጥታ ምክንያት አሁን የማይወስዱት እና ቅድም ያልኳችሁ ሁለት የውጭ ሀገር ኮሚኒቲ ትምህርት ቤቶች እና በመንግስት ጥበቃ ላይ ያሉ እሱን በምንሰጥበት ጊዜ ያንን ይወስዳሉ። ለዛ ዝግጅት ኦልሬዲ ተጀምሯል።
ለፈተና ስርዓቱ ደህንነት ሲባል ፈተናው በዩኒቨርሲቲዎች እንዲሰጥ በመወሰኑ ትምህርት ሚኒስቴር 1 ቢሊዮን ብር ያህል ተጨማሪ ወጪ ማውጣቱንም ፕሮፌሰር ብርሃኑ ተክሷል።
ጦርነት ሁኔታ ላይ ነው ያለነው። ያ አገሪቱ ፊስካል እንት ላይ ያመጣውን ጫና ይታወቃል። ከዛ አንፃር በተቻለ መጠን የመንግስትን ወጪ በማይጎዳ መልክ በጥንቃቄ ለመስራት ሞክረናል። ወጪው 1 ቢሊዮን አካባቢ ተጨማሪ ቢደርስ ነው ቢደርስም ያን ያህልም የሚደርስ አይመስለኝም ተጨማሪዎች።
ፈተናው እንዳይሰረቅም ከዝግጅት ጀምሮ እስከ መፈተኛ ቦታዎች ድረስ ከፍተኛ ጥንቃቄ ተደርጓል ሲሉም ሚኒስትሩ አብራርተዋል።
ከዚህ በፊት የነበሩ ክፍተቶች ፈተናዎች መውጣት ምክንያት ዋና ናቸው እንኳን ባይባል ክፍተቶች ያሉትን መቀዳዳዎች በሙሉ ለመሸፈን ከፍተኛ ጥንቃቄ ተደርጓል። ገና ከፈተና መውጣቱ ጀምሮ ፈተናውን የሚያዘጋጁትም ሰዎች ከመመልመል ከዩኒቨርሲቲዎች ከመመልመል ጀምሮ ፈተናውን ሲያዘጋጁ የሚጠቀሙባቸውን ኮምፒውተሮች ምን ከመለየት ጭምር እና ፈተናዎቹን ከአንድ ቦታ ሳይወጡ አንድ ቦታ ሆኖ ብቻ እንዲዘጋጅና ከዛ በኋላ ያ ፈተና የተዘጋጀባቸውን ማቴሪያሎች እዛው ተተው ተፈትሾ የሚወጡበትን ሁኔታ ጀምሮ ከዛ ፈተናው ፕሪንት የሚደረግበትን በኢንሳ በፌደራል ፖሊስ እና በራሱ በፈተናዎች ድርጅት ትብብር በከፍተኛ ጥንቃቄና ጥበቃ የተደረገ ቀደም እንዳልነው ኮዶቹን ሁሉ ጨምሮ የማተም ሂደቱን በተወሰነ ደረጃ ማሻሻል ኮዶቹን ጨምሮ የታተመበት ሁኔታ ነው። ሶዛጋ ቀዳዳውን በፊት ከነበረው የበለጠ ለመሸፈን ተሞክሯል።
በፈተናው ወቅት የፈተና ደንብን የጣሰና የተከለከሉ ነገሮችን ይዞ የተገኘ ማንኛውም ተፈታኝ ተማሪ ያለምንም ቅድመ ሁኔታ ከፈተና እንደሚሰናበት በዛሬው መግለጫ ይፋ ተደርጓል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከዚሁ ጋር በተያያዘ ተማሪዎች በዚህ ጉዳይ ላይ ምን አይነት አስተያየት አላቸው የሚለውን ቃኝተናል።
በሐረር ከተማ የምትኖረው አበዙ ባሳዝን የማህበራዊ ሳይንስ ተማሪ ስትሆን መስከረም 30 የሚጀምረውን ብሔራዊ ፈተና ለመውሰድ በሐሮማያ ዩኒቨርሲቲ መመደቧን ገልጻለች። ውሳኔው ከዚህ በፊት ሲታይ የነበረውን ችግር ይቀርፋል ብላ እንደምታምንም ተናግራለች።
ባለፈው አመት 11ኛ ክፍል እንደነበርኩ ያው የ12ኛ ክፍል ፈተና ወሳጅ መሆኔን ታስብ በጊዜው የሚሰሙ ነገሮችና የሚሆኑ ነገሮችን ሳይ እንደዚህ አይነት ነገር እያሰብኩ ነበር። እኔም ሳይሆን በፊት ማለት ነው እንዲህ ቢሆን አሪፍ ነበር ያው ለሚያጠናና ለጉብስ ተማሪ ማለት ነው ኩረጃ ምናምን ቢቀር ይበልጥ ደግሞ የሱ የማለፍ እድሉ ከፍተኛ ይሆናል ብዬ ስለማስብ ያው እንዳሰብኩት ሆኖ ለኔ በኔ በኩል አሪፍ ነው ችግሮች ይቀረፋሉ ብዬ ተስፋ አደርጋለሁ።
በዙዋይ ከተማ የሼር ኢትዮጵያ ሁለተኛ ደረጃ ትምህርት ቤት ተማሪ የሆነው አዲሱ ዓለሜ ስለፈተና መሰረቅ ሲነገር የነበረው ነገር ያስጨንቀን ነበር ይላል። አሁን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ለመፈተን መመደቡን ተናግረው ይህ ውሳኔ ተማሪዎች የልፋታቸውን ውጤት እንዲያገኙ ያስችላል የሚል እምነት አለው።
ለምሳሌ እኔ ለፍቻም በዚያትንች ትንቀስ የማጥቼ ብዙ ዝግጅት ካረኩ በኋላ ፈተና ወጥቷል ሲባልና ተዛርቶ ሲገባ አላ የሆነ ኮንፊደንስን የሚያሳጣ ነገር ይኖራል። ምክንያቱም ከውጭ ፈተና ሰርቶ ያኛው ምንም ሳያጠና የሆነ ሰው ልጅ ከውጭ ሰራውን ፈተና በመስራት ይበልጠኝ ይችላል በሚል ያንን ታስብ ነበረ። ያን ነገር መንግስት የሆኑ ሰፉ ደስ ብሎኛል። ያው ተማሪ በጥረቱ ሰፍቶ ማምጣት እንዳለበት ነው የሚሰማ።
አበዙ ባሳዝን የ12ኛ ክፍል የመልቀቂያ ፈተና በዩኒቨርሲቲዎች እንደሚሰጥ ስንሰማ የጥናት ተነሳሽነታችንን ጨምሮታል ትላለች።
ከበሽቱ የበለጠ የጥናት ተነሳሽነታችን እንዲጨምር አድርጎናል እና በራስ መተማመናችን እንዲጨምር እንዲሁም ደግሞ በራሳችን ለፍተን ነገሮችን እና በራሳችን ጥረት ለፍተን ነገሮችን የማግኘት እድላችን ከፍተኛ ይሆናል ብዬ ስለማስብ ለኔ ሀሪፍ ነው።
የፈተና ስርቆት ችግር የጎበዝ ተማሪዎችን ልፋት ዋጋ ሲያሳጣው እንደነበር የሚገልጸው ሌላኛው የሼር ኢትዮጵያ ሁለተኛ ደረጃ ትምህርት ቤት ተማሪ ናትናኤል ንጉሱ ደግሞ የትምህርት ሚኒስቴር ውሳኔ ወደ ዩኒቨርሲቲ የሚያልፉትን ተማሪዎች ጥራት ያስጠብቃል ይላል።
አሁን የአምና ተፈታኞች እንዳጋጣሚ ነው ጓደኞች ነበሩና የሆነ ፈተና ሊፈተን ሲል መልስ ተለቆላቸው ነበር አምና ማለት ነው። መልሱ እኔ ጋር ሙሉ ደርሶ ነበር አምና። ያ ምን እንደሚያሳየው ጎበዝ ተማሪ እንቅልፍናቱ በጣም ፈክቶ ነው ያንን ጥል ለማግኘት እንደሚለው። ነገር ግን ከጎን ፈተና ተሰርቆ ሲወጣ በጣም ትልቅ እንትን ያለው በጣም ለዛ ለጎበዝ ተማሪ ትንሽ ይከብዳል። ፈተናው በዩኒቨርሲቲ በመሆኑ አንደኛ ነገር በኩረጃም በትልቁ ይቀርፋል ወይንም ማስተባለን። ጥራት ያለው ተማሪ ወደ ካምፓስ ይገባል ብዬ ነው ማስበው። እንደኔ ጀን የሚያደርጉት ጥራት ያላቸው በቃ በራሳቸው የሚኮሩ እንግዲህ በኩረጃ የማያልፍ ተማሪዎች እንደኔ ነው። በካምፓስ ሆኖ በሰነ በጣም ደስተኛ ነኝ።
ተማሪዎቹን ወደ ዩኒቨርሲቲዎች የማጓጓዝና በዩኒቨርሲቲዎች ውስጥ ሙሉ ቁጥጥር የማድረግ ኃላፊነት የክልልና የፌደራል የጸጥታ አካላት ኃላፊነት መሆኑን ሰኞ ዕለት በጉዳዩ ዙሪያ መግለጫ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል።
ተማሪዎችን ካሉበት አካባቢ ወይም ካሉበት ወረዳ ወደሚፈተኑበት ትምህርት ቤት የማንቀሳቀስ አጠቃላይ ኃላፊነት የክልል ጸጥታ ቢሮዎች ናቸው።
ጋቢና ጋር ናችሁ ያላችሁት። በመቀጠል ደግሞ የምናልፈው ወደ ቴክኖሎጂ ዘገባችን ነው። እፉዬ ገላ የተሰኘው ግብርና ጤናና ትምህርትን የሚያግዝ የኮምፒውተር ጨዋታ ጋር ነው የምናስተዋውቃችሁ። ሀብታም ስዩም ያሰናዳው ዘገባ ይቀጥላል።
እፉዬ ገላ ብዙ ሰው የሚያውቀው ከሆነ እንደ አረም ሊታይ ይችላል። እፉዬ ገላ ግን አንድ ቦታ ተበትኖ ብዙ ቦታ ሄዶ መብቀል የሚችል ለየት ያለ ጸባይና የመስፋት ጸባይ ያለው ተክል አይነት ፈረንጅ ስታንዲን አይነት የሚሉት ማለት ነው። እኛም እፉዬ ገላ ብለን ራሳችን እንትን ያለ እንደ አንድ ሳይድ አክሳስ ስታርታፕ አግሪጌተር ተራባቸው አራት ሪዎች አሉ። አግሪካልቸር ላይ እንሰራለን፣ ሄልዝ ላይ እንሰራለን፣ ቱሪዝም ላይ እንሰራለን፣ በጣም ደግሞ በጣም ስፔሻላይዝ የምናደርግበት ኤጁኬሽን ላይ እንሰራለን። በዛ ያሉ ስታርታፖችን ሰብስበን ስፔሻላይዝ ያደረጉ ትላልቅ ፕሮጀክቶችና ትላልቅ ፕሮብሌሞችን ሶልቭ የሚያደርግ ተቋም ነው።
እንግዲህ እንደተረዳሁት ጠቅለል ባለ ሁኔታ አዳዲስ የንግድ ፈጣሪዎችና ፈጠራዎችን ከትልልቅ ደንበኞች ጋር የማገናኘት የማቀናጀት ስራ ነው አንደኛው ስራችሁ። በራሳችሁ ደግሞ የምትንቀሳቀሱበት ያስቀምጣችሁት ልዩ ዘርፍ እንዳለም ነው የተረዳሁት። ዳግም ቀደም ብለህ አንተም ጠቅሰኸዋል፣ ድርጅታችሁ ለደንበኞች ከሚያቀርባቸው አገልግሎቶች ወይንም ደግሞ ምርቶች መካከል አንዱ በተለያዩ ዘርፎች ላይ የሚያተኩሩ ጨዋታ የሚመስሉ ነገር ግን ቁም ነገር ያዘሉም የዲጂታል ጨዋታዎች ወይንም ደግሞ ጌሞችን ያቀርባል። ቀደም ብለን ጠቀስ አድርገኸዋል፣ በጤና በትምህርት እንዲሁም በሌሎች ዘርፎች ላይ የሚያተኩሩ ተያያዥ ምርቶች እንዳሏችሁ ነግረኸኝ ነበር። የተወሰኑትን እስቲ ንገረኝ። እስቲ
ብዙ ጊዜ ሰዎችን ጌም ብለን ስናነሳ መጀመሪያ ይመጣላቸው እኚህ ቪዲዮ ጌምስ ወይ ኢንተርቴንመንት ጌምስ ወይ ሞባይል ጌምስ፣ ጊዜ ማሳለፊያ የምንላቸው አይነት ጌሞችን። እኛ የምንሰራበት ዘርፍ ሰፋ ያለ ጌም ቲንኪንግ ነው የምንለው። ጌም ቲንኪንግ በሚለው ዘርፍ ውስጥ ጨዋታ ነው የጨዋታ ሀሳቢ ወይም የጨዋታ አስተሳሰብ እንለዋለን። ሌላ ስሙ ደግሞ ኢንጌጅመንት ኢንጂነሪንግ ወይም ይሄ የምሳጤ ምህንድስና የምንለው ነው። ዘርፉ በጣም ሰፊ ነው። ለምሳሌ አሁን ሲሙሌሽን የሚባል አንድ ራሱ ሴክሽን አለው። አሁን ስለ ፕሌን ሲሙሌተሮች ብዙ ሰው ነው ሳያደርግም፣ ግን አውሮፕላን ሲሙሌተር ፓይለቶች አውሮፕላን ማብረርን የሚማሩበት ሲሙሌተር ነው። ቴክኒካሊ ጌም ግን አላማው ለፈን ብቻ ሳይሆን ወይም ጊዜ ማሳለፊያ ሳይሆን አንድ ሰው አውሮፕላን አብራሪ ዘንድ ክህሎት የሚማርበት መሳሪያ ሆኖ ነው ያገኘው። እኚህ ሪል ወርልድ የሆኑ ክስተቶችን ዲጂታይዝድ የሆነ ሴፍ በሆነ ኤንቫይሮመንት ላይ የማስቀመጥ ሂደት ሲሙሌሽን በገሃድ ዓለም ላይ ኢምፕሊመንት አድርገን ከተዝናኖት በተረፈ ህይወታችን ላይ ለውጥ እንዲያመጣ የምናደርግበት እና እኛም አሁን እኚህን ተጠቅመን አግሪካልቸር፣ ቅድም ያልነው ሄልዝ፣ ኤጁኬሽን እና ቱሪዝም ላይ ኢምፕሊመንት አድርገነዋል። አንደኛው በጣም ፖፑላር የምንለው አንዱ የሰራ ነው ከገበሬዎች ጋር የምንሰራው ሲስተም አለ። ከጂአይዜድ ፈንድ ተደርጎ ኦልሞስት ለባለፉት ሁለት ዓመታት እየሰራን ያለነው አንደኛው ፕሮጀክት ምንድን ነው? ብዙ ሰው ስለ ኢትዮጵያ የአግሪካልቸር ስርዓት የሚያውቅ ከሆነ ኢትዮጵያ 60,000 የሚሆኑ ኤክስቴንሽን ወርከሮች ወይም ይሄ ገበሬዎችን እንዲያግዙ የተዘጋጁ ወጣቶች አሉ። እነዚህ ወጣቶች ያው ያለፉበት ስርዓት ሁላችንም ያለፍንበት የትምህርት ስርዓት ነው። ብቁ የሆኑ ሰዎች የማያወጡበት የትምህርት ስርዓት ነው ያለን እና እነዚህ ወጣቶች ናቸው ወጥተው ገበሬዎቻችንን አሲስት የሚያደርጓቸው። በጣም ትልቅ የእውቀት የክህሎት የአስተሳሰብ ክፍተት አለባቸው ወጣቶች እና እንዴት ነው እነዚህ ወጣቶች የምናሳድገው ተብሎ ነው። ይሄ ነው እንደ ፕሮብሌም የሚወሰድ ነው የዛሬ ሁለት ዓመት። ከዛ ዲዛይን ያደረግነው ሲስተም የራሱ የሆነ አናሎግ ፕላትፎርም አለው፣ አፕም አለው። ወደ 30,000 የሚሆኑ ታብሌቶች ለኤክስቴንሽን ወርከሮች የሚተላለፉ ታብሌቶቻቸው ላይ ምንድን ነው ያደረግነው እኛ ጌም ነው የሚመስለው፣ ግን ቴክኒካሊ ማወቅ የሚገባቸውን ስለ ግብርና ማወቅ የሚገባቸውን በሆነ ታሪክ ውስጥ አካቶ ኤክስፒሪንስ እንዲያደርጉት ያደርጋል። እንትን ኤክስቴንሽን ወርከሮቹ ያን ጌም እየተጫወቱ ነው የሚመስላቸው፣ ትምህርት እየቀሰሙበት ነው። የመጨረሻ ሰርተፍኬት የተሰጣቸው አሁን እንደዚህ አይነት መሳሪያዎች አሉ የሰራ ናቸው። ለገበሬዎች ደግሞ እነሱ ከገበሬዎች ጋር የሚጠቀሟቸው ይሄ የቦርድ ጌም ይመስሉ፣ ግን ስለ ምርት ዘር አጠቃቀም፣ ስለ መች ታረስ መች ታጨድ፣ እንዴት ነው አረም መለየት የሚችሉት፣ እኚህን የመሳሰሉ ችግሮችን በቀላሉ ኢንተራክት እያደረጉ መማር የሚችሉበት ሰብሊሚናል ቲቺንግ የምንላቸው ፎርማት። ሌላ አንድ ፕሮጀክት ቤኒሻንጉል ላይ የሰራነው ፕሮጀክት አለ፣ ኮንፍሊክት ሪዞሉሽን ላይ አሁን የመሬት ግጭት ላይ በተያያዘ። እሱም ጀስት ሲሙሌሽን ቦርድ ጌም ነው ብታዩት፣ ግን ገበሬዎች ከኢንቨስተሮች ከወረዳ ባለስልጣናትና ኤክስፐርቶች አንድ ላይ ክብ ሰርተው የሚጫወቱት ጨዋታ ነው። ግን መጨረሻ ላይ ጨዋታው የሚያስተምረው ምንድን ነው? እያንዳንዱ ስቴክሆልደር የሌላኛውን ስቴክሆልደር እሳቤ፣ አስተሳሰብ፣ ፖይንት ኦፍ ቪው እይታ ማየት የሚችልበትና አሃለካስ ሁላችንም አንድ ላይ እናሸንፋለን ወይ ሁላችንም አንድ ላይ እንሸንፋለን የሚል እሳቤ ነው ጌሙም ያለው።
ከሰራቸዋቸው መካከለ ለምሳሌ መላ የተባለ በሰራዊ ጥቃት ተጠቂዎች ላይ የሚያተኩር እንደ ጨዋታም እንደ ማስተማሪያም የሆነ አገልግሎት መኖሩን ሰምተናል። ስለዚህ እስቲ በጥቂት ነገርን
እሺ። መላ ደግሞ ፍየገላም ከመሆናችን በፊት ነው የሰራነው። አላማው ምንድነው? ቴክኒካል ኢን ቮኬሽናል ትምህርት ቤቶች አሉ። 10ኛ ክፍል ከ10 ሲደመር 1 10 ሲደመር 2 ተብለው ወጣቶች በስኪል እና በክህሎት የሚሰለጥኑባቸው የትምህርት ቤቶች አሉ፣ ተቋማቶች አሉ። ለነዚህ ተቋማት ኤቲቪት የሚባሉ አግሪካልቸራል ቴክኒካል ቮኬሽናል ስኩልስ የሚባሉ ማለት ምንድነው መነሻው የዚህ ፕሮዳክት እንሰራ የመጀመሪያ የነበረው መነሻ ጾታዊ ጥቃት በትምህርት ቤት ውስጥ ኮመን እንደሆነ እና እሱ ላይ ስፔሻሊ አስተማሪዎች ምን አይነት ተጽዕኖ ሊያደርጉ እንደሚችሉ የሚያስተምር መሳሪያ እንድንሰራ ነው ኮንታክት ያደረግ ነው። በዛን ጊዜ ፒኤችዲን በሚሰራ ሃኒንግ የሚባል ኢራናዊና በካናዳ ኤድ ፈንድ የተደረገ ፕሮጀክት ነው። ይሄ ፕሮጀክት ስንሰራውም ያን የሚመለም የነበረን የመነሻ ሀሳብ ኦኬ፣ እንዴት ነው አስተማሪዎችን ስለ ጀንደር ቤዝ ቫዮለንስ እውቀታቸው ማሳደግ የምንችለው? ማሳደግ ብቻ ሳይሆን ያህል ሲያጋጥማቸው እንዴት ነው ሶልቭ ሊያደርጉ የሚችሉት? እንዴት ነው ለምሳሌ በተማሪዎች መካከል ጾታዊ ጥቃት ሲፈጠር ካዩ እንዴት ነው ኢንተርቪን ማድረግ ያለባቸው? ምን ምን አይነት አክሽን መውሰድ አለባቸው? ባዮስ ደግሞ ምን ሊፈጠር ይችላል የሚለውን ሲናሪዮ በኢስታፎል የዲጂታል አፕሊኬሽን ነው፣ ታብሌት ላይ የሚጫን አፕሊኬሽን ነው። ለአስተማሪዎቹ ታብሌት ላይ ነው የሚጫነው። one of the most successful kind of projects which are happening now so which them and mala game below online they can actually for free መጫወት የሚችሉት ጌም ነው።
ዳግማዊ ከመላይታችን በፊት በስካሁን ብዙዋችሁ የገጠሟችሁ ተግዳሮቶች ምን እንደነበሩና የመጪ ዘመን እቅዳችሁ ደግሞ ምን እንደሚያካትት ጠቅላላ ድርጅት ለአድማጮች ብታጋራልን።
እንዳልነው ለባለፉት 5-6 አመታት በመሰራበት ጊዜ የሚያጋጥሙ ብዙ ችግሮች ይኖራሉ። አንደኛው ዘርፉ አዲስ እንደመሆኑ ያው ዘርፉ ላይ ያለው እውቀት ማነሱና ሰዎች እንደ አዲስ ማየታቸው ያው ጌም ማለት ጊዜ ማጥፊያ ነው፣ ጌም ማለት ሲደብረን መደበሪያ ነው እንጂ ከዛ በዘለለ ጥቅም የለውም የሚለው ኦልሬዲ ኤግዚስት የሚያደርግ አስተሳሰብ በጣም ለትልቅ ቻሌንጅ አጋጥሞናል። ሁለተኛ እንዳልነው በዘርፉ ላይ ያለው እውቀት እንኳን አይደለም በሀገር ውስጥ ደረጃ በኢንተርናሽናል ደረጃ በጣም ሊሚትድ እና የእኛ ደግሞ የምናገኛቸው ሪሶርሶች የእኛን ባህል ያማከሉ የእኛን ሪሶርስ የእኛን ኮንቴክስት ዩዘር ሴንተር ዲዛይን ነው የምንለው ማህበረሰባችን ያማከሉ አለመሆናቸው ሁሉንም እናመጣውን ነገር እኛው ሪሰርች አድርገን እኛው ኤክስፐሪመንት አድርገን መረዳት ስለሚያስፈልገን የሚወስደው ጊዜ ነበር። ግን አሁን ደ ፓስት 2-3 ይርስ ያሰራናቸው የአዌርነስ ክሪኤሽን ስራዎች እና ስፔሻሊ ደግሞ አሁን ኦልሞስት ኢንዱስትሪውን ለመገንባት በዘረጋናቸው አሁን ጨዋታ ኮን የሚባል አኑዋል ፌስቲቫል አዘጋጅተናል። ከሁለት ሳምንት በኋላ ይጀምራል። ጌምስ እና ጌምስ ላላቸው ማህበረሰባዊ ፋይዳ ለአንድ ወር የሚቆይ ፌስቲቫል ነው። ኢቨንቶች አሁን ኦልሞስት አዲስ አበባ ውስጥ የሚከናወኑ ኦልሞስት ሁሉም ኮንሰርቶች ላይ ዊ ሃቭ ላይክ አዌርነስ ክሬት የምናደርግባቸው ብዙዎች አሉን። ካሉት ኢቨንት ኦርጋናይዘሮች ላይም ጋም የምንሰራቸው ብዙ ስራዎች አሉ። ካዛ ጌምስ የሚባል ኮሚኒቲ ቢል ሊያደርግ ነው አለ። አሁን የጨዋታ ማጋዚን በቅርቡ ላውንች እናደርጋለን። በእነዚህ ይሄና የሚያጋጥሙንን የስፔሻል ካዌርነስ ጋር የተያያዙ ቤሪየሮች ሶልቭ እናደርጋለን ብለን እናስባለን።
እጅግ በጣም አመሰግናለሁ ዳግማዊ በድሉ። ፉዬ ገላ ስለተሰኘው በወጣቶች የተገነባ ድርጅት ስራዎችና የወደፊት እቅዶች ጠቅለል ያለ ሀሳብ ስላጋራህን በአድማጮች ስም በጣም አመሰግናለሁ።
በጣም አመሰግናለሁ ቪኦኤ ነው። ሆፕፉሊ በሚቀጥለው ደግሞ አድገን ሰፍተን በተሻለ መድረክ ደግሞ ብዙ ሰክሰስ ስቶሪዎች ይዘን መጣበት ጊዜ ሩቅ አይደለም ብለን እናስባለን። ስለጋበዛችሁን እናመሰግናለን።
የእፍዬ ገላ አጋር መስራች ዳግማዊን በድሉና ሀብታሙ ስዩም ያደረጉት ቆይታ እዚህ ላይ ተጠናቀቀ። እኛም ለዛሬ ለሐሙስ ምሽት መስከረም 26 2015 ዓ.ም የያዝነው መሰናዶ ተጠናቋል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። የደንገረመው መሰናዶን የመራው ኤልያስ ተስማረ፣ በቅንብሩ ቆንጅት ታዬ፣ በምሽቱ ዋና አዘጋጅነት አባየው ገበያ፣ በዌብና ማህበራዊ ሚዲያ ከመላው የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮ ባለሙያዎችና የቪዲዮ ኤዲተሮች ጋር እንሰናበታለን። ተነስተናል።